ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ነሐሴ 8 ቀን 2012 ዓ.ም ምረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ነሐሴ 8 ቀን 255 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ የሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የትብታቢዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይተካለላል። በቅድሚያ ዜና።
የኦሮሞ ነጻ አውጪ ግንባር ኦነግ ሊቀመንበር ዳውድ ኢብሳ በጊዜያዊነት የታገደ መሆኑ የድርጅቱ የህዝብ ግንኙነት ኃላፊ ቀጀላ መርዳሳ በሰጠው ጋዜጣዊ መግለጫ ገልጿል። ቀጀላ በሰጠው ማብራሪያ ዳውድ ኢብሳ በተደጋጋሚ የዲሲፕሊን ጉድለት የታየበት በመሆኑ ጉዳዩ በድርጅቱ የቁጥጥርና የክትትል ኮሚቴ እየታየ መሆኑን ገልጿል። ዳውድ ኢብሳ ማንነቱን ባልገለጸው ያገዛዙ ባለስልጣን ለደህንነቱ ሲባል ቤት ውስጥ እንዲቆይ በተነገረው ወቅት የድርጅቱን እንቅስቃሴ ለማስቀጠል በድርጅቱ ህገ ደንብ መሰረት ስብሰባዎች ማካሄድና ሌሎችም ስራዎችን መስራት እንደሚቻል ከተስማማ በኋላ በህግና በደንቡ መሰረት ምክትል ሊቀመንበሩን ተክቶ ያካሄዳቸው ስብሰባዎችና እንቅስቃሴዎች ህገ ወጥ ናቸው በማለት በድርጅቱ ላይ በርካታ ውዥንብሮች እንዲካሄዱ አድርጓል ብሏል። ዳውድ ኢብሳን የሚደግፉ የተወሰኑ ሰዎች መኖራቸው ግልጽ ሲሆን ድርጅቱ ለሁለት ለመከፈሉ አንዳችም የሚያጠራጥር ሁኔታ እንደሌለ ሁኔታውን እየተከታተሉ ያሉ ዜጎች እየገለጹ ናቸው። በወላይታ ዞን ካለፈው እሁድ ጀምሮ በአገዛዙ ቁጥጥር ስር የነበሩ የዞኑ አመራር አባላትና ሌሎች ግለሰቦች ሐሙስ ነሐሴ 7 ቀን ከእስር የተፈቱ መሆናቸው ታውቋል። ከእስር መፈታታቸውን ዜና በየቦታው ህዝቡ በከፍተኛ ደስታ የተቀበለው ሲሆን በወላይታ ሶዶ ለሁለት ኪሎ ሜትር ያህል በሚደርስ መንገድ ላይ ነዋሪው በሰላማዊ መንገድ ተሰልፎ ደስታውን ሲገልጽ ውሏል። በተያያዘ ዜና አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተከራካሪ ድርጅት አርብ ነሐሴ 8 ቀን ባወጣው መግለጫ ሰሞኑን በወላይታ በጸጥታ ኃይሎች በተተኮሰ ጥይት 16 ሰዎች መገደላቸውን ገልጾ በሰላማዊ መንገድ ተቃውሟቸውን በሚያሰሙ ዜጎች ላይ ለግድያ የሚያበቃ የኃይል እርምጃ መውሰድ ማብቃት አለበት ብሏል። ከተገደሉት መካከል ጎዳና ዳሪ የሆነ ህፃን እንዲሁም አይምሮአን የሳተች ሴት እንደሚገኙበት የገለጸው የአምነስቲ ዘገባ ሰላማዊ ሰልፍ ያደረጉትም በአሰቃቂ ሁኔታ ከመደብደባቸው በላይ በጥይት መገደላቸውን አካል ጎደሎ መሆናቸው አግባብ አይደለም በማለት ዘግቧል። የሀጫሉን ግድያ ተከትሎ በኦሮሚያ የተለያዩ አካባቢዎች ላይ ጽንፈኞች ባካሄዱት የዘር እልቂት ምክንያት ንብረታቸው ተቃጥሎ የተፈናቀሉ ዜጎች ቁጥር ከ10,000 በላይ የሚሆን ሲሆን በአካባቢው ነዋሪና በአገዛዙ ባለስልጣኖች ትብብር አንዳንዶቹ ቤታቸው በአዲስ መልክ ተሰርቶ እየተመለሱ መሆናቸው በአካባቢው ባለስልጣኖች ቢነገርም አርብ ነሐሴ 8 ቀን የሰብአዊ መብት ኮሚሽን ወደ ተለያዩ ቦታዎች የምርመራ ቡድኖችን ልኮ ያገኘውን መረጃ መሰረት በማድረግ ባሰራጨው ዘገባ በተለይ ቤታቸው ወደማባቸውና በተለያዩ ቦታዎች ተጠልለው የሚገኙ ሰዎችን ወደ ቤታቸው የመመለስ ስራ እስካሁን እየተሰራው አነስተኛ እንደሆነ ገልጿል። ቤት ንብረታቸው ወደማባቸው ተጎጆች አሁንም በሰው ቤት በሃይማኖት ተቋማትና በሌሎች ስፍራዎች ተጠልለው የሚገኙ መሆናቸውና ለነዚህ ዜጎችም ካገዛዙ ክፍልና ከግብረሰናይ ድርጅቶች የሚደረገው የምግብና ሌሎች እርዳታዎች በቂ አለመሆናቸውን ከላካቸው ቡርኖች ዘጋቢዎች የተገነዘበ መሆኑን ገልጿል። ከዚህ በተጨማሪ በተለያዩ ቦታዎች ዜጎች የማስፈራራት ጥቃት እየደረሰባቸው መሆኑን የሚገልጹ ዘገባዎች የደረሱት መሆኑን ኮሚሽኑ በመግለጫው ይፋ አድርጓል። ዜጎች አካባቢያቸውን ለቀው እንዲወጡ የሚያስጠነቅቅ ደብዳቤ መበተኑን በአስቸኳይ ለቀው እንዲወጡ የሚገልጹ ማስጠንቀቂያዎች በስልክ ጥሪዎች እንደተነገራቸው ዜጎች ከ5-10,000 ብር ካልሰጡ አሁንም ንብረታቸው ሊቃጠል እንደሚችል ማስጠንቀቂያ እንደደረሳቸው በተለያዩ ቦታዎች በጸጥታ አባላት ሳይቀር ዜጎች ድብደባና ማስፈራሪያ እንደደረሰባቸው መረጃ የሰበሰበ መሆኑን ኮሚሽኑ በመግለጫው ዘግቧል።
ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። ኢንተርናሽናል ክራይሲስ ግሩፕ የተባለው ተቋም አርብ ነሐሴ 14 ቀን ባወጣው ባለ 14 ገጽ ዘገባ በወያኔና በአገዛዙ መካከል ያለው ልዩነትና ውጥረት ወደ መካረር የሄደ መሆኑን ገልጾ አደገኛ ሁኔታ ሊፈጸም እንደሚችል ጠቁሟል። በወያኔ የሚቀነቀነው ምርጫ ካሄዳለው የሚለው አቋምና ወያኔ ምርጫ ካካሄደ እርምጃ ሊወሰድበት ይችላል የሚለው በአገዛዙ እየተገፋ ያለው አቋም ሁለቱም ስህተት መሆናቸውን ተቋሙ ገልጾ ልዩነታቸው በውይይትና በድርድር መፈታት እንዳለባቸው ይገልጻል። ቀደም ብሎ በሐምሌ ወር ላይ በሽማግሌዎች የተጀመረው እርቅ በሁለቱም ግትርነት የከሸፈ መሆኑን ጠቁሞ ተቋሙ ሁለቱን ወገኖች ለማስታረቅ የደቡብ አፍሪካው ፕሬዝዳንት ቁልፍ ሚና ሊጫወቱ ይችላሉ ብሏል። የቡድኑ 14 ገጽ ዘገባ ጽንፈኞች ከወያኔ ቡድን ጋር ተመሳጥረው በኦሮሚያ አካባቢዎች ስላካሄዱት የዘር ፍጅት ምንም ያነሳው ነገር አለመኖሩ የቡድኑን ምንነት ብዙዎች እየተጠራጠሩ መጥተዋል። በምዕራብ ሸዋ የአዋሽ ወንዝ ሞልቶ 500 አባወራዎች መፈናቀላቸውን የአካባቢው ባለስልጣኖች ገልጿል። የወንዙ ሙላት በኢጀሬና በሌሎች 4 ወረዳዎች ጉዳት ያደረሰ ሲሆን የሰው ህይወት ያልጠፋ ቢሆንም በርካታ ንብረቶችና የቤት እንስሳቶች የተጎዱ መሆናቸው ታውቋል። በየአመቱ የአዋሽ ወንዝ እየወላ ጉዳት የሚያደርስ መሆኑ ቢታወቅም ዘንድሮ ግን ከክረምቱ የተነሳ የተከሰተው የጎርፍ አደጋ ከበድ ያለ መሆኑን ብዙዎች ይናገራሉ። በመጨረሻም ሐሙስ ነሐሴ 7 ቀን በተሰጠው የጤና ሚኒስቴር መግለጫ በ24 ሰዓታት ውስጥ በተደረጉ ምርመራዎች 1096 ሰዎች በኮሮና ቫይረስ የተያዙ መሆናቸው ተገልጿል። መግለጫው 16 ሰዎች በኮሮና ቫይረስ ምክንያት ህይወታቸው ማጣታቸውን ገልጿል። በጤና ሚኒስቴር ዕለታዊ መግለጫ መሰረት እስካሁን ድረስ 26204 ሰዎች በኮሮና ቫይረስ መያዛቸው ሲገለጽ የሞቱት ሰዎች ቁጥር 479 ደርሷል ተብሏል። በተያያዘ ዜና በደሴ ከተማ በሚገኘው እስር ቤት ውስጥ 16 እስረኞች የኮሮና ቫይረስ የተገኘባቸው መሆኑን የደሴ ከተማ አስተዳደር ጤና መምሪያ ገልጿል። በጀዋር መኖሪያ ቤት ተገኝቶ በቁጥጥር ስር የሚገኘው ኬንያዊ ጋዜጠኛ ያሲን ጁማ የኮሮና ቫይረስ የያዘው መሆኑንም ጠበቃው ለዜና ተቋሞች ገልጿል። ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከሌሎች መርሃ ግብሮች ጋር አብራችሁን ትቆዩ ዘንድ በትህትና እንጋብዛለን። I love my father's house.
መቃብር እስከ መቃብር
ሰፊዎች አምድ የፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለኢያፓ የሳተላይት ሬዲዮ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ለዘወትር አርብ የደብዳቤዎች ዝግጅት ክፍል ከሁሉ አስቀድሜ ይህችን ደብዳቤ ላኩላችሁ። ከመቼውም ጊዜ በከፋ ሁኔታ አገሬ ተፈንድጋና ተወጥራ በመትገኝበት ወቅት ነውና የቃላት አጠቃቀሜ ሐሳቤን ለመግለጽ እንጂ በባህሪዬ የታረምኩ እንጂ ተሳዳቢ አለመሆኔን አድማጮች እንዲገነዘቡልኝ በትህትና እጠይቃለሁ። በመጀመሪያ ባይናችን ስር እየተፈጸመ ያለውን ግፍ ለመረዳት ሆን ተብሎ የሚሰሩ የፖለቲካ ተንኮሎችን ማስተዋል ሊታለፍ የማይገባው ነው ላለሁ። ለምሳሌ በማደግ ላይ ያለውን ዴሞክራሲ ውሃና ተጣው ሲሉ ያልተተከለ አይጸድቅም ልንላቸው ይገባል። በመሰረቱ ዴሞክራሲ ባፈጮሌ ፈላጭ ቆራጮች ይሰበካል ይፈከርበታል እንጂ አይተገበርም። ዴሞክራሲ አብትነቱ ጥሪትነቱ የሰፊ ህዝብ ነው። ሰፊ ህዝብ አንጥራ ሀብቱን ዴሞክራሲን ሲቀዳጅ ያኔ ስጋው ብቻ ሳይሆን አጥንቱም ይለመልማል። አምባገነኖች የህዝብ ቁጣ የህዝብን አመጽ ለመግታትና ለማዳከም እንደ ነዳጅ መገኘት እንደ የወንዞች መገደብ የመሳሰሉ በየረሱ በመገናኛ ብዙሃን እንዲቀርቡና ህዝቡ በአይኑ ስር አገሩን ሲበልሱና ህዝብ ሲጨፈጭፉ በዝምታ እንዲያልፍ ይደረጋል። እስኪላን ዳፍታ በአገራችን ኢትዮጵያ ይሆን የሚገኘውን በትኩረት እንመዝነው። በቡራዩ ጋሞች ኦዴፓ በተባለው አገዛዝ አቀነባባሪነት ባሰቃቂ ሁኔታ ተገድለው ጉጂዎች ገዲዎችን በጠመንጃ ተፈናቅለው በአዋሳ የሰው ልጅ እንደ ከብት እየታረደ እየተጨፈጨፈ በሐረር ባሩሲ በባሌ በሻሸመኔ በቤኒሻንጉል እጅና እግራቸው ተቆርጦ አይኖቻቸውን አፍርጠው የነፍጠኛ የክርስቲያን ቤቶች ተለይተው ቤንዚን ተርከፍክፎባቸው በእሳት ጋዩ የኦርቶዶክስ ምዕመናን የሃይማኖታቸው ምልክት የሆነው ማተባቸው እጅግ ዘግናኝ በሆኑ ሁኔታዎች ተገደሉ። በወለጋ ደምቢዶሎ ዩኒቨርሲቲ ተማሪዎች የሆኑ ልጃገረዶች ተጠልፈው መዳረሻቸው ጠፍቶ ቁንጮ ኮሎኔል ሲዘላብድ ሰምተን በማጀቴ በካራቆሬ ባጣዬ በከሚሴ በኦዴፓ እና በኦነግ ሰዎች በጥይት አረር ተገድለው ማመጽ ተስኖን እንብኝ ማለት አቅቶን በሬ ካራጁ እንዲሉ ህዝብ የሚያስገድለው አረመኔው ኮሎኔልን መርገም አቅቶን በቁማችን እየቃዠን ነው። በገዛጆቻችን ጠርበን ያቆምናቸው ጣዖቶች ውዳቂ የሆኑ አይተን ማውገዝ አቅቶን ታዝበን ዝማል። ብዙዎቻችን እውነቱን አውቀን ለማጋለጥ ልባጣን። ዛሬ በኢትዮጵያ ላይ የተጫነው የጠባብ ዘረኞች አገዛዝ መሆኑን ጠንቅቀን ተረድተን ዘረኝነት ይውደም የኦዴፓ ኦነግ የጥምረት አገዛዝ ያክትም ብለን ድምጽ አውጥተን ማሰማት ተስኖን በሹክሹክታ እያወራን ነው። በተለያዩ ጊዜያት የተከሰቱ የዘር ማጥፋት ግድያዎች ለከተለሽ ቀላማጅ ሆነ ኮሎኔል የርስ በርስ ግጭት ረብሻ ከሁሉም በከፋ ጫፍጫፊ የኦዴፓ ቀሮችን መከራ ተቀባይ አማራዎችና አማርኛ ተናጋሪዎችን በደይ ያደረገ የሚያቀርበው ደረቅ ተውኔት ለማውገዝ ድምጻችን አልወጣ ብሎናል። ግን ብልጽግና ሲሉን ግን የዴሞክራሲ ግንባታ ሲሉን ግን እድገት ሲሉን ወዘተ ትርጉማቸው እንደ ወያኔ አገር ማድቀቅ አገር መግደል መሆኑን እናውቃለን። በዚህ ክረምት አረንጓዴ አሻራ የሚል ቁማር ሲጀምሩ ቀይ አሻራ በደማችን የተጨማለቀ አሻራ ማለታቸውን ማስተዋል እንዴት ይሳነን ይገባል። ዛሬም የአባይ ግድብ ሲጀመር የነበረውን የፖለቲካ አቅጣጫ ለማስቀየሪያነት የህዝብን አመጽ ለማስፈስፈሻነት እየዋለ ነው። ብልጽግና ሲሉን አገርን መዝረፍ አገርን መመዝበር ህዝብን ማፈናቀል ቤተክርስቲያን ማቃጠል ክርስቲያኖችን መግደል መሆኑን ልናስተውለው ይገባል። ብልጽግና ማለት በተረት ተረት ከሀገር ገንጣዮች ጋር በማበር የዘር ጭፍጨፋ ዘመቻ መክፈት ማለት ነው። ብልጽግና ሲሉ ኢዜማ ሲሉ ኦነግ ሲሉ ኦፌኮ ሲሉ ወዘተ ወዳቸውን ያስቀደሙ አገር በላቾች መሆናቸው ሊጠፋን አይችልም። የራቁ ቢመስሉም ሊረሱን የማይገባቸው ከወለጋ ባንኮች የተሰረቀ በመቶ ሚሊዮኖች የሚገመተው ብር ቀልጦ የቀረበት ምክንያት ኦዴፓ የጥቅም ተካፋይ አዘራፊ ሌባ በመሆኑ እንደሆን ሊታወቅ ይገባዋል። ሌላ ለትዝታ ላንሳ፣ የቡራዩ ጨፍጫፊዎች፣ የአጣዬ አራጆች፣ የሻሸመኔ ጨፍጫፊዎች፣ የሐረርጌ አራጆች፣ የአርሲ ነፍሰ ገዳዮች፣ የወለጋ ልጃገረድ ጠላፊዎች፣ የአዲስ አበባ ቤት አፍራሾች ወዘተ ለፍርድ ይቅረቡ ብለን እናምጽ። መስቀል አደባባይን ለሬቻ ያዘጋጁ የሚገኙት ታከለ ኡማና ሽመልስ አብዲሳ አደባባዩን በደም ለማጨቅየት እየፎከሩ ላሉት የማያዳግም ምላሽ ለመስጠት መምከር መደራጀት በህብረት መታገል ለነገ የምናቆየው አይደለም። አንዳንዶች አሜሪካ ሌላ ቡችላው ኮሎኔልን የሚያስነቅ ሶሎጉሻ ይተካልናል ብለው ሲወሻክቱ እየሰማን ነው። በአሜሪካ የሚመጣ ሁሉ አገር አጥፊ እና አገር ለመገንጠል የሚቆሙ መሆናቸውን ደጋግመን ያየነው ሀቅ ነውና ለነስተጋል የሚገባን ነው። አሜሪካ ቡችላው ኮሎኔልን ለመዘርጠት እየሰራች ለመሆኗ በርካታ መረጃዎች የሚታዩ ሲሆን ከኛም የሚተበቀው በቃ ብለን የአሜሪካን ጣልቃ ገብነት በማውገዝ ባላስተታፊ ሽግግር መንግስት መስረታ በህብረት መታገል ብቻ ነው ሲሉ ጸጋይ ዶርዜ ከሽሮ ሜዳ አዲስ አበባ ተብታብያቸውን አጠናቀዋል።
ይህስ ለፍኖተ የኢትዮጵያ አንድነት ድምጽ አዘጋጆችና አድማጮች በሙሉ እንደምን አላችሁ? በመቅደላ በኩል ጆሆት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ። ሰሞኑን አቶ ሽመልስ አብዲሳ በልጽግናን የሰራነው እኛንን የሰራነውም በኦዲፓ አካል አምሳልና የቄሮ መንትያ እንዲሆን አርገን ነው ብለው በመናገራቸው ብዙ ሰው አብዷል። ለነገሩ ሰበር ዜና አይደለም አሮጌ ነው። ይህን አሮጌ ዜና ተከትሎ የመጣውን ጩኸት ስናዳምጥ ደግሞ ጩኸቱ የመጣው ያው አብይ ወይንም ሞት በማለት ከተጠምደው ጥገኛ ፖለቲከኛና እግረኛው መንጋ መሆኑን አረጋግጠናል። በርግጥም አንዱን ጥሎ ሌላውን አንስቶ ማለፍ ከለመደበት ሰሞነኛና ወረኛ መንጋ ሌላ ቁም ነገር አይተበቅም። ይሁንና በዜናና በአሉባልታ መካከለ ያለውን ልዩነትና አንድነት አጣርቶ ለማወቅ ጊዜ ሌለው ዲያስፖራ ወሬውን እየተቀባበለ ሲያጠዘው ሰንብቷል። ዲያስፖራው አስተዋይ ቢኖር ኑሮ ይቅርታ ዲያስፖራው አስተዋይ ቢሆን ኑሮ ሽመልስ አብዲሳ የተናገረውም ሆነ የለማ መገረሳ መወገድ የቆየ ወሬ መሆኑን ባወቀ ነበር ባይኔ። በነገራችን ላይ አቶ ሽመልስ አብዲሳ የነገሩን ዜና እኮ አዲስ ሳይሆን በተግባር ተተርጉሞ ባሳየው ውጤቱ የብዙ ንጹሃን ዜጎች ህይወት የገበረንበት እውነታ ነው። በአሮሲ በሐረር በጅማ በሻሸመኔ በለገጣፎ በወለጋና በባሌ የፈሰሰው የንጹሃን ደምና የተከሰከሰው የዜጎች አጥንት የብልጽግና ፖሊሲ ውጤት ነው። ወገኖቻችን በማንነታቸው እየተመረጡ የተፈጁበት አሰቃቂ ትዕይንት የራሱ የብልጽግና የጎሳ ፖለቲካ ውጤት መሆኑን እንዴት እናጠዋለን? ታዲያ ይህ ክስተት እውነት ሆኖ እያለ ሀቁን መቀበል ያቃተው መንጋ ግን እስካሁን ጩኸቱን ቀጥሏል። ሌላው ለአብነት ያህል በቅርቡ አንድ ኮሚሽነር ጀነራል አራርሳ መርዳሳ የሚባል የብልጽግና ባለስልጣን ቄሮ የለውጥ ኃይል እንጂ አሸባሪ አይደለም ብሎ እቅጩን ነግሮናል። አሁን በቅርቡም በአርሲ በሻሸመኔ በሐረር ወዘተ ብዙ ስቃይና መከራ ስለደረሰባቸው ወገኖቻችን ለዘገቡ ጋዜጠኞችና አርቲስቶች ሌላው የኦሮሚያ ባለስልጣን ኮሚሽነር ተብዬም ማስጠንቀቂያ ሰጥቷል። እንደ መንግስትም ድርጊቱን ማውገዝና ይቅርታ መጠየቅ ሲገባው ወነታውን ለዘገቡና ፍጅቱን ላጋለጡ ዜጎችና አውግዘው መግለጫ ላወጡ ድርጅቶች ሁሉ የማስፈራሪያ መግለጫ ሰሞኑን አውጥቷል። ታዲያ ይህ ሁሉ ጨዋታ እንዲሁም ጨዋታ ምንድነው? ከላይ በስም የተጠቀሰው የብልጽግና ባለስልጣኖችም ሆኑ ራሱ ብልጽግና ከተመሰረተ ጀምሮ ሁሉም የኦዲፓ ባለስልጣናት የሚያስተላልፉት መልእክት ሁሉ ተመሳሳይና ጎሳ ተቀስ መሆኑን ያጤናል። ራሱ ሹሙን ጨምሮ ማለት ነው። ኢንተርኔት ዘግቶና መብራት አጥፍቶ አማራና ተዋህዶ አማኞችን ሲጨፈጭፍ የሰነበተው ራሱ ብልጽግና አይደለም እንዴ? እናስ ሽመልስ አብዲሳ ከዚህ የተለየ ምን ተናግሮ ነው ይሁሉ ጩኸት በያቅጣጫው ይበረከተ? ነው ወይስ ሰውየውን ለማጥቃት አብይ ተነሳሳትን ሴራና የሚወስዳትን ርምጃ ህጋዊ ሽፋን ለመስጠት ነው? ሌላው መንግስት ተብዩ አብይን ጨምሮ በአማራና በተዋዶ ላይ የተካሄደውን የዘር ማጽዳት ዘመቻ ለመንካዱ በነገራችን ላይ በልጽግና እንደተነገረለትና እንደተተረከለት አንድና የተዋሃደ የኢትዮጵያ ሀገራዊ ድርጅት አለመሆኑን ሰሞኑን እያየን ባለነው ድራማ የበለጠ እየተባረን ነው። በልጽግና ያው እንደናቱ ኢህአዴግ በአንድ ክልል ባለስልጣናት ቁጥጥር ስር የዋለ ሌላው ኢህአዴግ እንጂ በወርድ በስፋቱ በአደረጃጀቱም ሆነ በቅርጹ ኢትዮጵያዊ ሆኖ አልተገኘም። ሀቁ ይህ ነው። ቀጥሎም በልጽግና የማን ነው ለሚለው ጥያቄ በአጭሩ ከባለቤቱ ያወቀ ቡዳ ነው እንዲሉ ባለቤቱ እንደነገረን የኦሮሞ ጽንፈኞች የእጅ ስራና የቄሮ ሀብት ንብረት ነው ብለን መቀበል ይኖርብናል ማለት ነው። ሁሉም ኬንያ በሚል አባዜ የተጠመደው የኦሮሞ ጽንፈኛ ደግሞ ለብቻው እንጂ አብሮ መብላትና መጠጣት የሚባል ባህል እንደሌለው የኢትዮጵያ ህዝብ ያውቃል። ኦዴፓ ራሱ ያቋቋመውን ብልጽግና አይደለም እግዚአብሔር የሰጠንን ህይወትና ተፈጥሮ የለገሰልን የአየር ንብረትና መኖሪያ ቀያችንን ሁሉ የኛ ነው የሚል ይሉኝታ ቢስ ሰራዊት ነው። ታዲያ ሽመልስ አብዲሳ ብልጽግና የጋራችን ነው ኢትዮጵያ ነው ቢል ነበር መደነቅና የመደነቅ ጩኸት ማስተጋባት የነበረብን ባይ ነኝ። አሁን በእርግጠኝነት ብልጽግና የኦሮሞ ጽንፈኞች የሚጋለቡት የደጋ በቅሎ ነው። ብልጽግና ልክ እንደ በቅሎዋ ራሱን መተካት የማይችል ሌላ መካን ኢህአዴግ ነው። ብልጽግና ማለት በጦር ሜዳም ሆነ በሐሳብ አውደ ውጊያ ውስጥ ቀንቶት የማንንም ልብና አቅል መሳብም ሆነ ማሸነፍ ያልቻለ የጓሮ ጭፍራ ነው። ቅራኔ አያያዙም በለው የኃይል አሰላለፍ ስምሪቱ ሲታይ በጣም ገራገርና ጎርፍ የተፋው ግን ይመስላል ባይ ነኝ። ብልጽግናን ተጋብሎ ለፈተሸውና አስተውሎ ለተረዳው ሁሉ የለውጥ ኃይል ከሚለው አጉል መፈክር በላይ የራሱ የሆነ ጥልቀትና ስፋት የሌለው ቡድን መሆኑን የማይረዳ ሰው አለ ብዬ አላምንም። ካለም ያው መጮህ የለመደበቱ ተስፈኛ ዲያስፖራ መሆን አለበት። የለውጥ ኃይል የሚለው መፈክር በራሱ ካብይ ጀምሮ ለማ መገርሳ ላይ ተንጠልጥሎ የቀረ ዋጋቢስ ትርክት ነው። በጥቅሉ ለኔ መደመር የሚሉት የአብይ ፍልስፍናም ሆነ የፈጠረው የጎሳ ጥምረት ከመንደር ጨዋታ የማይወጣ የአንድ ቀን ጀምበር ታሪክ ነው። እናም አሁን ባደረጉት ስብሰባም ሆነ አቶ ሽመልስ አለው ከተባለው ጋር ሲታይ ብልጽግና የማን እንደሆነ በገሃድ ማየት ይቻላል። ሌላው ቅርቶ ሰሞኑን ካደረጉት ስብሰባ መማር የምንችለው ያው ብልጽግና በጎሳ ጎጆ ውስጥ የሚኖር የጎሳ ፖለቲካ መሆኑን ነው። ከዚህ ስብሰባ በኋላ በሀገሪቱ ውስጥ የተከሰተውን ሰቆቃ አስመልክቶ ማውገዝና ይቅርታ መጠየቅ ሲገባው እርስ በራሱ ተናክሶ ነው ያበቃው። ሁኔታውን አለማውገዙ በራሱ አሁንም ብልጽግና የኦሮሞ ጽንፈኞች ድምጽና የጎሳ መናኸሪያ መድረክ መሆኑን ያሳያል ማለት ነው። በልጽግና ውስጥ ያሉት ሌሎች ተለጣፊዎች የታሉ? በስማቸው እንጂ ወገናቸው ሲያልቅና አገር ሲታመስ ምን አሉ የሚሉ ጥያቄዎች መልስ ማግኘት አለባቸው ባይ ነኝ። መጨረሻም ጩኸቱን አቁመን ብልጽግና ማን ነው ብለን መጠየቅ አለብን። ብልጽግና እንደ አንድ ወጥ ፓርቲ ከሆነ ለምን ትናንት የነበረው የጎሳ ክልል ቀጠለ? ብልጽግና የለውጥ ኃይል ያደረገው ምንድነው? የለውጥ ኃይል ነው ከተባለስ ለምን አሁንም በቀጣይነት ድሮ በነበሩት የኢህአዴግ ሹማምንት ይስተዳደራል? ለምንድነው ኦሮሚያ፣ አማራ፣ ትግሬ የሚባለው ክልል እስከነ ልዩ ኃይሉና የፖለቲካ አስተዳደር ሰንሰለቱ የቀጠለው? ለዚያም ነው አሁንም በኢህአዴግ ጊዜ የነበረው አሰራር ቀጥሏል የምንለው። ታዲያ ብልጽግና ግንባር ነው ወይስ አንድ ወጥ ለሚለው ጥያቄ ብልጽግና የኦሮሞ ጽንፈኞች የተቆጣጠሩት ሌላው የጎሳ ጎጆ ነው? ለዚያም ነው በኦሮሚያ የተደረገውን የዘር ማጥፋት ዘመቻ መኮንን ያቃተው? ቢሆንም ማኖሮ እነ ሽመልስ አብዲሳና አብይን ጨምሮ ከስልጣናቸው ማባረርና ለኢትዮጵያ ህዝብ ይቅርታ በጠየቀ ነበር። አልሆነም። ለምን? ሁለተኛ ብልጽግና ኢትዮጵያዊ መንግስት ቢሆን ኖሮ በኦሮሚያ ውስጥ ያሉት ባለስልጣናት ማስተዳደር ያቃታቸው መሆኑን ተረድቶ በሌላው ክልል ያሉት ባለስልጣናት ወደ ኦሮሚያ ወስዶ እንዲያስተዳድሩ ባደረገ ነበር ማለት ነው። የኢትዮጵያ መንግስት አይደለም እንጂ ቢሆንም አኑሮ በልጽግና በደቡብ በኩል የተደረገውን የህዝብ ፍጅት እንደ ጄኖሳይድ ተቀብሎ ከጠቅላይ ሚኒስትሩ አንስቶ እስከነ ሽመልስና ለዩቱ በወንጀሉ የተሳተፉትን ባለስልጣናት ሁሉ ማንሳትና ለኢትዮጵያ ህዝብ ይቅርታ በጠየቀ ነበር። ሌላው በልጽግና ግንባር ሳይሆን አንድ የተዋደ ፓርቲ ነው። እንዴም ከተባለ ደግሞ በወያኔ ጊዜ የነበረው የጎሳ ክልል ፈርሶ በመትኩ ክፍለ ሀገርን መሰረት ያደረገ ፌደራላዊ አወቃቀር መተካት ነበረበት። ነገር ግን በልጽግና ዛሬ ኢንተርኔት ዘግቶና መብራት አጥፍቶ አማራንና ተዋህዶን እየጨረሰ ነው ያለው። ለዚያም ነው የኦሮሚያ ክልል ባለስልጣናት በማንኛውም መስፈርት ለኢትዮጵያና ኢትዮጵያዊነት የቆሙ አይደሉም እያሉ ብዙዎች የሚከራከሩት። ለዚያም ነው ብዙ ኢትዮጵያውያን በልጽግና የአዲስ አበባን ዴሞግራፊ በመቀየርም ሆነ ከተማውን ዋጋቢስ ለማድረግ ሽንጡን ገትሮ የሚሰራ ጠባብ ኦሮሞ ጽንፈኛ ቡድን እንጂ የኢትዮጵያ መንግስት አይደለም ብለው የሚከራከሩት። እውነት ነው በልጽግና አዲስ አበባንም ሆነ አገራችን በአጠቃላይ ለማክሰም ለተቀም የሚቆጥን የጎሳ ግብረ ኃይል ነው። ዛሬ በልጽግና ሌሎችን የኢትዮጵያ ከተሞች ለኦሮሞ ለማድረግ ከመሮጡም በላይ በሻሸመኔ፣ በባሌ፣ በሐረር፣ በአሮሲ፣ በደቡብ በአጠቃላይ ሌላውን ኢትዮጵያዊ የመነጠረ የቀጠለ አረመኔያዊ ስብስብ ነው። አሁንም በልጽግና መጠራት ያለበት እውነተኛ ገጽታና ይዘቱን በሚገባ በሚገልጸው ኦዴፓ ነው። ኦዴፓ በሰው ልጅ ደም የሰከረ ሁሉም ኬንያ የሚለውን የራሱን ፍላጎት ለማርካት ብቻ የሚባዝን አረመኔ ቡድን ነው። አሁን ብልጽግና ስብጥሩም ሆነ የሚከተለው ፖሊሲ ኢትዮጵያዊ ሳይሆን ያው ደም መጣጩ ኦነግና ልጁ ኦዴፓ ነው። ጩኸትና ሙሾ ቁሞ ወደ ትግል እንሰማራ ሲሉ ረዘም ያለ ድብዳቤያቸውን ይላኩልን መይሰው ከምዕራብ አሜሪካ ናቸው።
ሰላምታዬ ይድረሳችሁ። የፍኖተ ዲሞክራሲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ሬዲዮ አዘጋጆች በሙሉ በድጋሚ እንዴት ከረማችሁ ይያልኩ እቺን መልእክት እንድታስተላልፉልኝ በአክብሮት እጠይቃለሁ። ትልቁ ቦታ ላይ ትንሽ ተቀምጦ መንደሩን ነው የሚያስብ ከኢትዮጵያ አብልጦ የሌባይ ነገርክ መልሶ ልብ ያድርግ። ሰሞኑ በሀገራችን ኢትዮጵያ በጽንፈኛው በዘረኛው አገዛዝ አጋሮችና ጋሻ ጃግሮች የግፍ ተግባር ምክንያት ህይወታቸው ለተቀጠፉ ሰዎች ነፍሳቸውን ይማርላለሁ። ምንም እንኳን ከአደጋው ርቀን ብንኖርም በተደጋጋሚ ሲፈጸሙ የነበረው የግፍ ተግባሮች ሆን ተብሎ በተለይ አማራውን የትርፍ ተጠያቂ በማድረግ ዓለም አቀፍ ገጽታ ተሰጥቶት ዜጎች ለዝንተ ዓለም በአጥፊና ጠፊነት በማድረግ የጥፋት ጥሪ አዲስ ዙር የጅምላ ጭፍጨፋ ዘመቻ ተከፍቶበት ለመሰልበቱ ህሊና ያለው ፍጥሩ ሁሉ በጋራ ያየው ነው። አገዛዙ የውያነ ሹመኛ ሰሞኑን ለአማራ አልቂት በሩን ወለል አድርጎ ከፍቶ ነበር። ኦሮሞ ብቻ ይኑር በሚለው ጥሪ የኢትዮጵያ ህዝብ የወራሪዎች ሰለባ ሆኗል። ህወሓት ወያኔ እኔ ከሞትኩ ሰርዶ አይልቀል በሚል ሀሳብ በመላው ኢትዮጵያ በተራዘመ እጁ ጽንፈኞችንና ዘረኞችን አደራጅቶና አስታጥቆ ከአገዛዙ ጋር በመናበብ በአማራው ላይ ያነጣጠረ አጸያፊ ጭፍጨፋዎች እንዲካሄዱ ድርሻውን አበርክቷል። በአገራችን የሚታየው ወቅታዊ የፖለቲካ ሁኔታ እንደሚያሳየው አማራው የጸረ አማራ ቡድኖች ኢላማ ተኩስ መለማመጃ የጥቃት ዘመቻ የኢንተር ሃሞ የዘር ማጥፋት ሰለባ ተደርጓል። የትርክት ፕሮፓጋንዳ የቂም በቀልና ጥላቻ መበቀያ ተደርጓል። ይህን በአውሬነት ባህሪ ያላቸው የወራሪዎች አረመናዊ ተግባር ተከላክሎ ህልውናውን ለማስጠበቅ የግድ ይላል። ነዋሪዎች ጽንፈኞች ስነ ልቦናቸው ለተምታታባቸው ፈጥኖ ምላሽ መስጠት ያስፈልጋል። በጽንፈኛው ኦነግ ለታፈኑት የአማራ ወጣቶች ተማሪዎች ድምፅ እንሆንላቸው፣ ወጣቶችን ካንዣባቸው አደጋ እንዲሰውራቸው እንዲያስላቸው ፈጣሪን እማጸናለሁ። ወጣቶቹ በህይወት ለመኖራቸው እርግጠኛ ሆነው ለመናገር የማይቻልበት ወቅት ላይ ተደርሷል። አረማናዊ አስተሳሰብ የተናወጣቸው ጽንፈኞች ከኢትዮጵያ ህዝብ ጫንቃ ላይ ለማውረድ ለአንዴና ለመጨረሻ ጊዜ ትግሉ ነገ ዘሬ ሳይል መፋፋም አለበት። ወጣቶችን ለማስፈታት የሚደረገው ትግል መቀጠል አለበት። አማራውን ሁለንተናዊ ችግሮች በማድረግ አማራውን ለሁለንተናዊ ችግሮች በመዳረግ እንዲሁም አገራችን ኢትዮጵያ እንደ ሀገር መቀጠል ያለመቻል ሁኔታዊ ቀውስ ያስገቧትን የዘመኑ ጽንፈኛ ቡድን በዶክተር አብይ የሚመራው ጸረ ኢትዮጵያ ጸረ አማራ ቡድን እያወገዝኩ ይህ በአሁኑ ቀውጢ ወቅት አማራውና ኢትዮጵያዊነትን ለማጥፋት የተከፈተውን ዘመቻ እየኮነን በታሪክም ተጠያቂ መሆኑን ማወቅ አለብን። ግፉ በዝቶ በተለይ በላዩ ላይ እየፈሰሰበት ያለው የአማራ በጠላትነት ፈርጀው በጥላቻ አይነቶች መፈተሻ ባደረጉት ኃይላትና ቡድኖች ላይ የተባበረው ኃይሉን ከኢትዮጵያኖች ጋር አስተባብሮ ክንዱን ማንሳትን ማሳየት የሚጠበቅበት ሁኔታ ላይ ይገኛል። አማራ ኢትዮጵያዊነቱን፣ ሁለንተናዊ መብቱን እንዲሁም ማንኛውም ዜጋ ያሉትን ጥቅሞችን ለማስከበር ተባብሮ መነሳት አለበት። የነጻነትን ዋጋ ከተረዱ ባለራዮች ጋር ጎን ለጎን እንዲቆም የግድ ይላል። ሁሉን የሚያሳትፍ የሽግግር መንግስት አሁኑኑ የታሰሩት የፖለቲካ ሰዎች ይፈቱ፣ ኢትዮጵያና ህዝቦቿን ነጻነት ለመተግበር እንተባበር። አመሰግናለሁ። ተስፋዬ ዘለቀ ከመካከለኛው ምዕራብ አሜሪካ።
የፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ሳተላይት ስርጭት አዘጋጆች እንደምን ሰንብታችኋል? የከበረ ሰላምታዬ ይድረሳችሁ። ስርጭታችሁን በየሳምንቱ በአድማጭነት የምከታተለውን ያህል በልዩ ልዩ የኢትዮጵያ የፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ እንደ አንድ ኢትዮጵያዊ ዜጋ ሁሉ የኔም ምላቸውን ሐሳቦችን ግን እንዲህ እንደዛሬው በጽሑፍ አቅርቤ ለውድ ኢትዮጵያውያን ሐሳቤን ሳካፈል ይህ የመጀመሪያዬ ሳይሆን አልቀረም። ዛሬ ግን ከዚህ በታች ሰሞኑን አንድ ሆዴዳባል በለስቀንቶት የዛሬ 30 ዓመት ግድም ያየው ያኔው ጭራቅ ኢትዮጵያን ለማፍረስና ለመበታተን ያቀደውን ዘርና ቋንቋን መሰረት ያደረገ የክልል መርዙን በግድ ጎትቶ ቆይቶ እነሆ የኦሮሞ ክልል ምክትል አስተዳደሩ ነው ሳይሾምም በፊትና ከተሾመም በኋላ ላለፉት 3 ዓመታት ኢትዮጵያን ሲያምስና ሲያመሳቅል የቆየ ለመሆኑ በስሜትና በሆሃይታ ከሚንጫጫው በቀር ለተቀረው ጻሃየ መቆ አገር ያወቀው ነት ለሆኑ ዋብ ያቀርብ ተብዬ ተበቅ ይሆናል የሚል ስጋት ቅንጣት ታህለም የለኝም። የሰሞኑን ሽመልስ አብዲሳ ንግግር የተለያዩ ሰዎች ለነሱ እንደሚያመቻቸው አድርገው እንደሚወስዱት ምንም የሚያጠራጥር አይደለም። ላለፉት 3 ዓመታት በኢትዮጵያ ውስጥ እየደረሱ ያሉትን ሁሉ ማይነት ሰባዊ ድርጊቶች ከስሜታዊነት ከግልብ ድጋፍና አጓጉል ፍቅር ተቆጥቦ ሁኔታዎችን በተጨባጭ መሬት ላይ ያለው ነውነታ ብቻ ተመርኩዞ ግንዛቤ ላይ ለሚደርስ ሰው የሰሞኑ የሽመልስ አብዲሳ ቅርሻት ያልተጠበቀ ጠውኔት ይሆንበታል ብዬ ለማለት ቸገራለሁ። ሰውየው በንግግሩ ያቀረባቸው ሁሉ አስገራሚና ተኩስ ዜናዎች ሆነው ሳይሆን ከዘረኝነት ጫፍ ጥግ ከሚፈልቅ ድፍረት የሰረጹ ግን ምን ታመጣላችሁ በሚል ብሪት የተገለጹ በስራ ላይ የዋሉና የዋለ ያሉ ነታዎች ናቸው። ይህ እንግዲህ የብልጽግና ፓርቲ የተባለውን ድርጅት ሁነተኛ ቅድ አላማና ግብ የተገለጸበት ያንድ ሳንቲም ግልባጭ ሲሆን ሌላው ግልባጭ ባፈጮሌውና በልበጩቤው ሲነገርና እየተነገረ ያለው በማር የተጠቀለለው ቅድና አላማ ግብ እንደነበር ገና በጠዋቱ የሁኔታውን ሂደት በጥልቀት የተገነዘቡቱ አስቀድሞ የሽመልስን ሁነተኛ ንግግር የሽሙን ድብቅ ማንነት ሳይታቱ ሲያጋልጡ ቆይተዋል። ሽመልስና ሽሙ ወያኔ በፈጠረው ሆዴድ ውስጥ ሆነው ህዋት የኦሮሞን የተቀረውን የኢትዮጵያ ህዝብ ሲረግጥ ሲጨፈጭፍ ሲመዘብር ወዘተ በተላላኪነት ሆነ ባጋርነት ቆመው ሲያገለግሉ የቆዩ በመሆናቸው በየትኛውም መመዘኛ ከደሙ የሚነጹበት አንዳች መልክ ያለ በያላምንም። ላለፉት 3 ዓመታት በአገራችን ህዝብ ላይ በመላው አካባቢ የደረሱትና አሁንም ጋብ ሳይሉ የቀጠሉት ግፍና በደሎች ሲጨመሩበት ደግሞ ጥፋታቸውን ከወያኔ የሚተናነስ ስለማያደርገው ተጠያቂነታቸውም የዚያኑ ያህል ከፍ ማለት አለበት ብዬ በጽኑ አምናለሁ። ሽመልስ ያዴ ጉስጥ በተባለው ጥልመት ውስጥ ወያኔው ያደርስበት የነበረውን በደል በቁጭት አንስቶ ከነለማና ከአብይ ጋር ሆኖ በውስጥ በመታገልና ቀሮንም በማደራጀት በአብዮት በጥገና ሳይሆን ፖለቲካ ቁማር ነውና በጨዋታው ልቀን በመገኘታችን ወያኔን ዘረር ነው ብሎናል። ያዘረኛና ጸረ ኢትዮጵያ ኃይል በውስጡ በደረሰው ንቅዘትና በውጭም ከእንግዲህ አልገዛም ባለ ህዝብ ትግል እንዲወገድና በመቀሌ መስጊድ እንዲቆይ በመደረጉ የሚከፋኝ አይደለም። ወያኔ ግን ዛሬም ቢሆን አልሸሹም ዞራሉ እንደሚለው ሁኔታው ውስጥ በጌቶቹ ተዛዝ እንዲቆይ በመሆኑ በቁማሩም የተበላ መሆኑ ጭምር ያደር ያስቆጨውን ቅልፍ የነሳው ነውና አልሞት ባይ ተጋዳይ እንዲሉ የመዘበረውን የኢትዮጵያን ጦር ሀብት ለኩይ ተግባር በመዋል በየቦታው ጣባጫሪዎችን አደረጃጅቶ ዛሬም ኢትዮጵያን ከማመሳል ተቆጠበን ባይነኝ። ሽመልስ የተናገራቸውን ጉዳዮች በጥሞና ሳስተውላቸው እንዲያው ሆዲ አባውን በቀል ያወጣዋል ሆነበት ይሆን በየራሴንም ለመጠየቅ ዳቶይ ነበር። ግን ያ እንዳል ሆነ ከንግዲህ በብልጽግና ፓርቲ አማካኝነት የኦሮሞን የበላይነት አንግሰን ኢትዮጵያን እኛና በመንፈልገው መንገድ ብቻ እንድንገዛት ይሆናል ብሎ ሲደመድም ነበር። ይቺን አጫዋታ በዬ የተሳለቁት ይግን የሚሳለቁበት ቀላል አባባል እንዳል ሆነ በመስማቴ ወዲያውኑ የጫረብ ነገር ቢኖር የኢትዮጵያን ተጨባጭ ስብስብና አስቸጋሪ ሁኔታ ለመፍታት በሚደረገው ትግል ላይ የሚያሳድረውን ጫና በሐሳብ ያማትሬ ለመቃኘት መሞከሬ ነበር። እንዲያም ሲል ያገራችን ሰላም ማጣትና መታመሱ ማብቂያው መቼ ይሆን አልኩና ግን እኮ ሽመልስና የብልጽግና ፓርቲ ኢትዮጵያዊን የኦሮሞ ህዝብ አይወክሉም በያሰው በታሪካቸውም ኦህዴድ ውስጥ ሆነው ጭቁኑን የኦሮሞ አርሶ አደር ሰራተኛውን ወጣቱን ሴቶቹን የኦሮሞን እናት እናቶችና አባቶችን አረጋውያንን ሲያስበዘብዙና ሲበዘብዙ የቆዩ በመሆናቸው ለእንግዲህ ምን ይሰዎች ለኦሮሞ ህዝብ መብትና ጥቅም ይቆማሉ ብዬ ለማሰብ እጅግ በጣም የከበደኝ ነገር ሆኖ ተሰማኝ። አበደን አያደርጉትም አልኩ በሐሳቤ። ደሞስ ለኦሮሞ ጭቁን አርሶ አደር ለኦሮሞ ሰራተኛና ለሌሎችም ጭቁን የኦሮሞ ህዝብ አጋራዎቻቸውና ቅርበትም ያላቸው የተቀሩት የኢትዮጵያ ጭቁን አርሶ አደሮች ሰራተኞችና ሌሎች ጭቁን ህዝቦች እንጂ ብልጽግናና ሽመልስማ ወያኔ ህዋትን የተኩ ያንን ጥልመት የሚያስቀጥሉ እንጂ ናቸው ብዬ በልስሜታዊ ነህ የሚለኝ ካለ ልሞግተው ዝግጁ ሆንኩ። ያሞነይ ይህን የሰሞኑን የሽመልስ ንግግር ያዳመጠ የኢትዮጵያ ህሉናና ዛሬ ላይ ያለችበት ውስብስብ ሁኔታ የሚያስጨንቀውን ዜጋ ሁሉ የታሰበልንን እንደዋዛና በስሜት ሳይሆን በጥልቀትና በጥሞና ሊያስተውል የሚገባ ጉዳይ ነው ብዬ ባሳስብ እንደ ድፍረት እንደማይቆጠርብኝ ተስፋ አደርጋለሁ። በኔ አረዳድ የተደገሰው ድግስ እውነት ነውና በተግባርም ሲደረግም የቆየና በቀጣይም ይሆነ ያለ በመሆኑ ግዜው ሳይመሽ ሀገር መዳን አለበት የምንል ሁሉ ይህን እኩይ ተግባር ለማክሸፍ ቅሌን ጨርቄን ጣጣ ፈንጣጣይን ሳንል ከያለንበት ተጠራርተን ለሀገር አድን ትግሉ መደራጀት እንዳለብን ባነሳ ሐሳቤን ትጋሩኝ ይሆን? ፍኖቶች አበቃው። ይቺን ሐሳቤን ለስርጭት ስላበቃችሁልኝ ምስጋናይ ከፍ ያለ ነው። ንጉሴ ዘነበ ነኝ ከዋሽንግተን ዲሲ።
ተናስተልኝ ፍኖት ይያልኩኝ ወደ መልክቴ እጓዛለሁ። በኢትዮጵያ ላይ በተለይ በአማራውና በኦርቶዶክስ አማኝ ላይ አሰቃቂ ጭፍጨፋ የንብረት ውድመትና መፈናቀል ተካሂዷል እየተካሄደም ነው። ወገኖቼ አብይና አሻንጉሊቶቹ እንደ እንዝርት ያሽከረከራቸው ያለው የፖለቲካ ቁማር ተጫውተናል ተጫውተን በልተናል እያሉ የቪክቶሪ ላፕ ወይም የድል ፍንጣዚ እያረጉ ነው። አሳግማቱ ከጭንቅላቱ እንደተባለ ሁሉ የኢትዮጵያ መንግስት ተብየው የአብይ መንግስት የዘር ማጥፋት ዘመቻው እንዲቀጥል የሚያደርገው እና ጉዳይ አስፈጻሚው አብይ ነው። አብይ የመጀመሪያው ከኖብል ፒስ ፕራይስ ወደ ዓለም አቀፍ ክሪሚናል ኮርት ከመቀበው በፊት የኢትዮጵያ ህዝብ የሞት ፍርድ ይፈርድበታል ብዬ እተነብያለሁ። ወገኖቼ በኢትዮጵያ ውስጥ ካዲና ባንዳ እንዲሁም የቁምጥና ፖለቲካ የሚያካሂዱ ምሁር ነኝ ባዮች በኢትዮጵያን ሆነ በዲያስፖራ ህዝቡን ያመሱት ናቸው። በተለይ እነኚህ የቁምጥና ፖለቲካ የሚያካሂዱ አለቅላቂ እነ ዶክተር ጌታቸው በጋሻው ዶክተር ዜሮ የሚሉት ነው ማለቴ እና ዶክተር ብራኑ መሸ እና እንዲሁም የሲቪክ መሪዎች የዘር ፖለቲካ ጥሩምባ ነፊዎች ሁሉ ተጠያቂዎች ናቸው ብዬ እገምታለሁ። አሁንም አጥፊውን መንግስት ሰላም እንዲፈጥርላቸውና ስተቱ የናቢ አይደለም የሚሉ አድርባዮችና ያስተሳሰብ ቁምጥና ያላቸው ግለሰቦች ማይቴ በጣም አዝኛለሁ። በተለይ ምሁር ነው ተብየው በተለይ በዚህ ሰቆቃ ጊዜ የአዲስ አበባ ህዝብ በሚደረገው የዘር ማጥፋት ዘመቻና አሰቃቂ ድርጊቶች እየተፈጸመ ባለው ወቅት ይህንን በመቃወም ሰልፍ ከመውጣት ይልቅ አባየኛ ነው በሚል ለደስታ ወጥቶ ያለውን አምባገነን የዘር ጭፍጨፋ የሚያካሂደውን ማሞገስ ማይቴ ልቤ ደምቷል። በጣም በጣም አዝኛለሁ። አብይና አብይን እንኳን አገር ቀርቶ ቤቱን ማስተዳደር የማይችልና ኢትዮጵያን ማሸጋገር ዕውቀትና ሞራል ብቃት የሌለው ጉግማን ጉግ ዘረኛ መሆኑን በማጋለጥ ከስልጣን እንዲወርድ መጠየቅ ይገባቸው ነበር። ወገኖቼ አባይ እኮ የሌባውም የገዳዩም የሀገር ወዳዱም የኢትዮጵያ ህዝብ ሁሉ ነው። አሰቃቂ ግድያም ሆነ መፈናቀል የንብረት መውደም ሲቆም ነው ደስታ ፍንጣዜ የሚቀጥለው። ወገኖቼ ሰልፍ የወጣው የአዲስ አበባ ህዝብ ቀደም ተከተሉ የዞረበት ይመስለኛል። አረ ስማን ወገኔ እላለሁ። ኢህአፓን ፍኖተን ኢትዮጵያውነትን የሚያንጸባርቁ ፓርቲም ሆነ ቡድኖች አዳምጥ። ጠላትህና ወዳጅህን ለይተህ ወቅ እላለሁ። አለበለዚያ ኢትዮጵያ ትጠፋለች። አሁንም ሁሉን ያካተተ የሽግግር መንግስት በቁርጥ የኢትዮጵያ ልጆቿ ትግል ይመሰረታል። ድል በትግል እግዚአብሔር ይስጥልኝ። ከዚራ ከቺካጎ
ሰላም ጤና ለፍኖተ ራዲዮ አድማጮችና ለታታሪዎቹ አዘጋጆች ይሁንልኝ። ይህችን የአድናቆት ደብዳቤን ለአየር እንድታበቁልኝ አደራላለሁ። ከአምስት ቀን በፊት ካዛንቺስ ከሚኖረው ጓደኛዬ ጋር ስልክ ደውዬ ነበር ሰላም ልለው። ሰሞኑን በፍኖተ ራዲዮ ያስተላለፋችሁ ትንተና በጣም ልባችን እየነካ ወቅታዊ ሀተታ ነበር አለኝ። እኔም የመቼ ቀን ዝግጅት ነው ብዬ ጠይቄው በነገረኝ መሰረት ከፍኖተ ራዲዮ መዝገብ ክፍል በመግባት ሀተታውን ለማግኘት ችያለሁ። ወዳጄ የነገረኝ ሀተታ በርግጥም በፍኖተ ራዲዮ እየተነበበ መሆኑን አረጋግጫለሁ። አዳመጥኩት ያለው ዘገባ በርግጥ ባለፈው ሳምንት ላይ ተነቧል። የሚገርመው ግን ይህን ሀተታ በመጀመሪያ የተነበበው ከዓመት በፊት ነበር። ጓደኛዬ ያልተሳሳተው ምክንያቱም ሀተታው ባለፈው ሳምንት ቀርቧል። ጓደኛዬ ያላወቀው ግን ሀተታው ለመጀመሪያ ጊዜ የተዘጋጀውና በፍኖተ የተደመጠው ከ20 አመት በፊት እንደሆነ ለማወቁ ነው። በፍኖተ ራዲዮ በርካታ የቀድሞ ህትመቶች እንደገና በዛሬዎቹ ዝግጅቶች እየቀረቡ ነው ያሉት። ሲቀርቡና በህዝብ ዳግመኛ ሲደመጡ ግን በአዲስ ብዕር እንደተዘጋጁ ነው አድማጩ የሚመስለው። ለምንድን ነው የድሮ አዲስ የሆነው? ያውም ከዘመን በፊት የተጻፉ ታታታዎች እንዴት ሆኖ ነው የዛሬ የተጻፉ የሚመስሉት? በርግጥ የፍኖተ ራዲዮ ዘገባ ያለፈውን ያሆኑና የወደፊት የፖለቲካ ጉዞዎች አዳማጩ በቀላሉ እንዲረዳ አድርጎ ይዘግባል። የትናንትናው የሚዘግበው በአቦ ስጠኝ ሳይሆን ታሪክን በሚገባ ከማወቅ ነው። የትላንት ታሪክ ተንተርሶ ደግሞ የዛሬውን የፖለቲካ እንቆቅልሽ ሂደትን አጣጥሞ አመላካች መንገድ መስጠቱ ደግሞ በተመክሮ መዳበርን ይጠይቃል። የነገውን መጪ ፖለቲካ ለመረዳት የትናንቱና የዛሬው ልምድ ወሳኝነት ሲኖረው ማንበብና መመራመርም የግድ ይላል። ለዚህ ነው ኢህአፓ ትናንት ዛሬና ነገ የሚባለው። ለሳኑ ፍኖተ ራዲዮንም ለሳኑ ሩፉና ሀቀኛ የሆነው። በርግጥ ስለ ፍኖተ ራዲዮ ብዙ ማለት ብችልም ከብዙ ሚዲያ ስርጭቶች ልዩ የሚያደርጉትን አራት መሰረታዊ መለያውን ማንሳት ተገቢ ነው። በአንደኛ ደረጃ መነገር ያለበት ፍኖተ ራዲዮ በሀቅ ማለትም በእውነት ላይ የተመሰረቱ ዜናዎችንና ትንተናዎችን የሚዘግብ በመሆኑ ከፍተኛ የህዝብ አመኔታ ያገኘ ጣቢያ ነው። ዜናዎቹ እንደወረዱ የሚቀርቡ ናቸው እንጂ ያዳማጩን ጆሮዎች ለመሳብ ተብለው በልዩ ልዩ ቅጽሎች የተሽቆጠቆጡ አይደሉም። የሚቀርቡት ሀተታዎች በሙሉ በእውነት ላይ የተመሰረቱ በመሆናቸው የዛሬ 10 አመት የተነበቡት ሀተታዎች እንደገና ሲቀርቡ የዛሬ ድርጊቶች መስለው ነው የሚታዩት። ነገ ሲደመጡ ከሀቅነት ስለማይርቁ የከበሩ ሀተታዎች ሆነው ይሰልቃሉ። ጓደኛ የሚያጋጠመው ይህ ጉዳይ ነው። በሁለተኛ ደረጃ ሊጠቀስ የሚችለው ደግሞ የሚሆነውን ነገር የመሰንበይ ችሎታ ያለውና የህዝብም አመኔታ ያተረፈ የራዲዮ ስርጭት በመሆኑ ሲሆኑ ይህም አባባል እውነተኛ ስለመሆኑ በርካታ መዘክሮች አሉት። ወያኔ ገና ወደ ኢትዮጵያ ለመግባት ገና በጎንደር አድርጎ ሲንደረደር አገር አጥፊ ህዝብ ከፋፋይ የሆነ ባንዳ ቡድን መጥቶብሃልና ተባብረን እናውድመው ኢህአፓ በልሳኑ በፍኖተ ራዲዮ ጣቢያ ከምድረ ኢትዮጵያ ቢማጸንም በደርግ ቦያኔ በሻቢያና በሱዳን ጦር መመታትን ነበር ያተረፈው። ወያኔ የላለፉት 17 ዘመናት ምን ያህል መጥፎ ሰይጣን እንደሆነ ወያኔና የትግራይ ህዝብ ለየቅል እንደሆኑ ወያኔ ተራ ሌባና በዝባዥ እንደሆነ ወያኔ ፍጹም ዘረኛና ጽንፈኛ ድርጅት ስለመሆኑ ወያኔ ጸረ ኢትዮጵያ እንደሆነና ወዘተ ኢህአፓ በልሳኑ ፍኖተ ራዲዮ ሲናገር ቢቆይም የሰማው የጥቂቶች ጆሮ ብቻ ነበር። ደርግ ዲሞክራሲን ሳይሆን ፋሺዝም ነው የሚያሰፍ ነው ብሎ ገና በጠዋቱ ቢናገርም አድርባይ መሆናን ባንዳዎች ማዳመጥ ተስኗቸው ከግማሽ ሚሊዮን በላይ የንጹሃን ኢትዮጵያውያን ህይወት ባሰቃቂው የቀይ ሽብር ጭፍጨፋ ተቀጭቷል። ያሁንም ወጣት ኮሎኔል ከወያኔ መርህ የተለየ መመሪያም የለውም ዋሾ ነው መባሉን ለመቀበል አድርባይ መሆናን ህዝቡን ማደናገር ተያይዘውታል። የተባለው ትክክል ስለመሆኑ ብዙ ፍንጮችም ቢታዩ ባንዳ መሆናን አባባሉን የሚገነዘቡት ዛሬ ሳይሆን ነገ ይመስላል። አራተኛ ፍኖተ ራዲዮ ጣቢያ አስተማሪና አዳራጅ መሆኑን በወሬ ሳይሆን በተግባር አስመስክሯል። ብዙ ማረጋገጫ ተመዝግቧል። ጥቂቶቹን ብቻ ለመጥቀስ ያህል የወያኔ ሀገር አጥፊ ሴራው በተለይ ያተኮረው በምድረ ጎንደር ላይ ነበርና በዚያ ቀጠና ጥፋቱን ዘርግቶ ተንቀሳቅሷል። የጎንደር ህዝብ ድርጅት ነን የሚሉ ጉም ውስጥ ያሉ ድርጅቶች ወያኔን ከማውገዝ የዘለቀ የሚቆነጥጥ ስራ ያልሰሩ ትንፋሻቸው ያለው በዲያስፖራ የነበሩ ድርጅቶችም የጎንደርን ህዝብ ከጥቃት ሊመክቱት ባልቻሉበት ሰዓት ኢህአፓ የጎዝ አለቃ ማደራጀትን አስተምሮ ህዝቡም ተደራጅቶ የወያኔን ሴራ አምክኗል። የግንቦት ሰባቱ አዙሪት የግውም ድርጅት ከኤርትራ ከተማ ተምዘግዝጎ ኢትዮጵያን ከወያኔ ነጻ ለማውጣት በግብጽ ዶላር እርዳታ የተደገፈ የአረባዊ ሙሰልሰል ድራማ ከመስራት ያልተሻገረ መሬት ላይ ጠብ ያላለ የአስማት ዝናብ አዝንቧል ነበር። የግንቦት ልሳን የሆነው እሳት ራዲዮ ጣቢያ የግንቦት ሰባትን ተረት ተረት ወሬ ነጋ ጠባ ሲያስተጋባ ከፍኖተ ራዲዮ በስተቀር ማን ነበር የገራው? ወያኔ አንድ በወያኔ ሁለት ሲቀየር ወይም አዲሱ ቀጣፊ ጠቅላይ ሚኒስትር የድሮውን ጠቅላይ ሚኒስትር ሲተካ ወገን አትሞኝ አፉቀቤ ለበጩቤ የሆነ ጮሌ ሰው መጥቶብሃል ብሎ ትምህርት የሰጠው ፍኖተ ራዲዮ ብቻ ነው። የዘንድሮው ጠቅላይ ሚኒስትር በስልጣኑ ጥዞ ከኢህአፓ በስተቀር የሀገር ቅራቅንቦችን አሰባስቦ ሲንቀሳቀስ የሰበሰብኳቸው ጉዶች አንድ ቀን ይዞርብሃል ብለው ፍኖተ ቢነግረው ላለመስማት ወስኖ እነሆ ሬሳውን ከ4 ኪሎ ቤተ መንግስት ሊያወጡ ሲሉ ነቅቶ የውር ድንብሩን ሲወራጭ እያየን ያለ ነው። አልሰማ ካለ መከራ ይምከረው ማለት ይሄኮ ነው። አምስተኛ ፍኖተ የህዝብ አንድነትና የሀገር ሉዓላዊነት በቋሚነት የሚደመጥበት የራዲዮ ስርጭት ነው። ለኢሃፓ ለሳን ፍኖተ ራዲዮ ስርጭት አልፋ ኦሜጋው የኢትዮጵያ ህዝብ አንድነትና የሀገር ሉዓላዊነት ነው። የኢትዮጵያ ጠላቶችና አቆርቋጭ ጽንፈኛ ዘረኞች ዝንተ ዓለማቸው ጸረ ኢሃፓ የሆኑበት ዋነኛ ምክንያታቸው ይሄው ነው። ሲያላዝኑ ይኖራሉ እንጂ ይህን ጣቢያ ተስፋ ሊያስቆርጡት ከተሆኑ አለመቻላቸውን ሊያውቁ ይገባቸዋል። ደርግ በሉት ወያኔ፣ መይሶን በሉት ግንቦት ሰባት፣ ሻቢያ ሆነ ግብጽ መለስ ሆነ ኮሎኔል አህመድ ለምን ከኢሃፓ ጋር አትሰሩም ሲባሉ የሚሰጡት መልስ እነሱ ኢትዮጵያ የሚሉ አክራሪዎች ስለሆኑ ስራ አያሰሯችሁም ወይም ይጎትቷችኋል ይነው የሚሰጡት ምላሽ። የሁሉም ስራቸው አገር ማለትም ኢትዮጵያን ለማጥፋት በመሆኑ ኢሃፓ አንዳችም ርብጃ ስለማንቀሳቀሳቸው ነው የሚጠሉትና ሊያገሉት የሚፈልጉት። እንግዲህ 5600 ብለን የፍኖተ ራዲዮን ተቃሚነት ማስረዳት ይቻላል። ሌብነት፣ ዘረኝነት፣ አድርባይነት፣ ውሸት በተንሰራፋበት ኢትዮጵያ ሀቅን ማሰራጨት ከባድ ስለመሆኑ ከፍኖተ በላይ ተሞክሮ ያለው ጣቢያ የለም። ፍኖቶች ያዛችሁትን መልካም አላማ ማለትም አስተማሪነታችሁን፣ የህዝብ አንድነትንና የሀገር ሉዓላዊነትን አስከባሪነታችሁን በሐቅና በእውነት ላይ የተመሰረተ አቅርቦታችሁንና በአገር ህዝብ ላይ ሊመጣ የሚችለውን ጥፋት በትንቢት መልክ ማስደመጣችሁን በእጅጉ አደንቃለሁ። ይህን ማድረግ የዜግነት ግዴታችሁን እየተወጣችሁና የኢትዮጵያ ህዝብ ድምጽም ስለመሆናችሁ ያለማመንታት መናገር ይቻላልና በርቱ ነው ምለው ሲሉ ደብዳቤያቸውን ያደረሱን መዘክር አለሙ ከቦስተን አሜሪካ ናቸው።
ወድ የፍኖተ ዲሞክራሲ ፕሮግራም አዘጋጆችና አድማጮች በሙሉ የኢትዮጵያ ህዝብ ተቃዋሪ ፋሽስትና አምባገነን ዘረኛ አገዛዞች ሲጨቆን ሲፈናቀል ሲመዘበር ለስራትና ለሴል ተዳርጎ ሲጋዝና ሲገደል በገዛ ሀገሩ ላይ እንደ ሶስተኛ ዜጋ ተቆጥሮ ፍዳውን ሲበላ የሆቢያንስ ግማሽ መታ መታት አስቆጠረ። ወተት ሲሸፍታል እንኳን ሰው ሲበደል እንዲሉ ምንም እንኳን በተለያዩ ግዚያት ለመብቱ ለነጻነቱና ለሀገሩ ቀና የሆነው ህዝባችን አጥንቱን ከስክሶ ደሙን አፍስሶ ውድ ህይወቱን ገብሮ ባካሄደው ተጋድሎ የባዳን ጣልቃ ገብነትን ብቻ ሳይሆን የኛዎቹም ጣማማ ተማርን ማይቀጥረኛ የሞራኑን ክደት ተደምሮበት ትግላችን እየተደናቀፈና ግቡን ሳይመታ ይኸው እስከዛሬ ድረስ ቀጠለ። በተለይ በተለይ የጎንደር ንቅናቄ የሁሉም ደምደማችን ብሎ ወያኔ ያጠረብንን ከፋፋ የዘራጥር ሰባብሮ በድል ከወጣበት ጊዜ ጀምሮ ህዝባዊ አመጽ በተጠናከረ ተጋድሎ በአገራችን ተፋፍሞና ወያኔን ሰባብሮ ወደ ጉሮ ነው ሲከተው በተለመደው የባዳን ሴራ ሟቹ ወያኔ ዘረጋው መዋቅር እንዳለ በእንሳው ኮሎኔል አማካኝነት እንዲቀጥል አስደርጎ የሆነና ዳግም በላያችን ላይ ተጭኖብናል። መጻታችንን የከፋ የሚያደርገው ደግሞ እንደ ተለመደው ለከርሱ አዳሪው ምሁሩና መንጋው ለአዲሱ ሽም አምባረቀለት ጫማውን ሳመለት ሙሴ ወጣልን ብሎ ሞኙ በሬ ሆይ ሳሩን አይህና ገደሉን ሳታይ እንደተባለው ለዘረኛው ሽም የገንዘብና የደምጽ ድጋፉን ቸረው። ይሁንና እንግዲህ ማስጠንቀቂያውን ያልተቀበለ በተለይ አማራው ኦርቶዶክሱ ወዘተ አሁን በዚህ አገዛዝ በዘር ማጥላት ለሚጨፈጨፈው ወገኑ እንኳን በተገቢው መንገድ እንባውን ማፍሰስ አለመቻሉ ብቻ ሳይሆን በገዛ ሀገሩ መጤነ ተብሎ የሞተ ወገኑን እንኳን መቅበሪያ መሬት ተነፍጎት ሬሳውን ተሸክሞ ከመንቋለልበት ዘመን ላይ ደረሰን። እድሜ ለአብይ ሁለተኛው የወያኔ ዘረኛ አገዛዝ። ከዓለም ህብረተሰብ ውስጥ ማገራችን ኢትዮጵያ ተነጥላ ለእንዲህ አይነት የከፋ የጭካኔ ሰለባ ብቸኛው ሀገር እንድትሆን ያስደረጋት አሳዛኝ አሳፋሪና አስነዋሪ ድርጊት ተፈጸመባት። የባዳኑ ሴራና የካሃዲው ምሁር ሚና እንዲሁም የመንጋው አልሰማ ባይነት የድንቁርና የድጋፍ ሰጭነቱ እንዳለ ሆኖ ይህ ኮሎኔል ታይቶ በማይታወቅ መልኩ ቀድሞ ባገኘው ህዝባዊ ድጋፍ ልቡ ተነክቶ ከጠባብነት ከዘረኝነትና ከቅጥረኛነት ተልእኮ ተላቆ ኢሃፓ ከረጅም ጊዜ ተመክሮ ሳቢው በመነሳት በተጨባጭ ለችግራችን መፍትሄ ሊያስገኝ የሚችለውንና ሁሉንም ያሳተፈ የሽግግር መንግስት አማራጭ ሲጠቁመው ተቀብሎ በነበር ምን ያህል በታሪክ ጉልህ ስፍራን ይዞ በቀጣዩ ትውልድም በተወደሰና በተከበረ ነበር። ከዛም በላይ ያገራችንን አሁን ከገጠማት የህልውና ስጋት ውስጥ አውጥቶ ህዝባችንንም አሁን ከተከሰተው አስከፊ የዘር ማጽዳት ጭፍጨፋ ባዳነም ነበር። ታዲያ ምን ያደርጋል? ያደቆነው ሰይጣን ሳይቀስ ሳይቀርም ልበል ብቻም ሳይሆን ቀረ። በእኔ እምነት አሁንም ቢሆን ካፈርኳይ መልሰኝ ብሎ የተሳሳተው እኔ ላሻግራችሁ መንገዱን የሙጥኝ ማለቱን ከተወና ከሆነላችሁ እስቲ በህዝባው ያመጽሞክሩኝ ብሎ ድርቅ ማለቱን ካቆመ የተሳሳተውን አሮጌና ብልሹ ታሪኩን በአዲስና ኩል ታሪክ ለመተካት በተለይ ጥሩ ልቦና ከሰጠው አጋጣሚው ግዜውና አቅሙ አሁንም አለው ብዬ ገምታለሁ። በተለይ ለአንድ መሪ በአንድ ወቅት ታሪክ የጣለበትን አደራ ለህዝቡና ለሀገሩ ጥቅም ሲል በተገቢው መንገድ በመፈጸም ለዘመን ተሻጋሪ የሆነውን የተከበረና የተወደደ ገናና ታሪክ ሰርቶ ከማለፍ ውጪ የበለጠ ሌላ የሚያስደስት ነገር ሊኖር ይችላል? ይህንን እድል እኮ የሚያገኙት ከብዙ ሚሊዮኖች ውስጥ አንዱና ምርጡ ብቻ ነው። ካወቀበትና ከተጠቀመበት ማለት ነው። እናም ኮሎኔል አብይ ይህንን እድል ሳይበላሽ ከዘረኛና ጽንፈኛ የራሱና የደጋፊዎች ጎጂ አስተሳሰብ ተላቆ የመላው ኢትዮጵያኑን ጥቅምና ፍላጎት በሚያሟላ መልኩ የሽግግር መንግስት መስረታውን ሐሳብ እንደተመከረው ተቀብሎ እውን በማድረግ ብሎም ከታሪክ ተወቃሽነት ለመዳን ወሳኝ ታሪካዊ እርምጃ የመውሰድ ኃላፊነት አለበት ላለው ኮሎኔል አብይ በተለይ ይህ አሁን የተያዘው የቁልቁለት ጉዞው ደግሞ እንደማያዋጣውና ራሱንም ሆነ ህዝቡን ለከፋ ቀውስ እንደሚያደርገው አጥነው ሰጥቶ መገንዘብ አለበት። ስለዚህ ራሱንም ሆነ ህዝቡን ከተደቀነው አደጋ ለመከላከል እንዲያስችለውና ከታሪክ ተወቃሽነትም እንዲድን ቀን አስተሳሰብና ቀን ልቦና እንዲሰጠው እመኛለሁ። ዋናውና ትልቁ ቁም ነገር ከግንዛቤው ውስጥ አስገብቶ ኮሎኔሉና በጽሞና እንዲረዳልኝ የምፈልገው ይህ ካፈርኳይ መልሰኝ እኔ ላሻግራችሁ ግትር አቋሙ በማይቀረው ህዝባዊ አመጽ አገዛዙን ገዝግዞ በማንኮታኮት ወደደም ጠላም መደምሰሱ አይቀሬ መሆኑን ነው። ይህም ሁኔታ በተለያዩ ጊዜያት ስለመከሰቱ ሁላችንም ደጋግመን ያየነውና የምንመሰክረው ሐቅ ነውና እናም ኋላ ከመቆጨት አስቀድሞ መጠንቀቅ ያድናልና ከጸጸት ባይነኝ ካልሆነም ምከረው እንደተባለው ይሆናል። አለያም ዞሮ ዞሮ ከቤት ጨቋኝ አገዛዙን ሲንኮታኮት ያው ከባዝ አገሩ መንገድ በስደት ያውም ለከፋ ወርደት ይሆናል። ለዛውም መጀመሪያ ህይወቱን ካተረፈ አይደል? የትግራችን መፍትሄ ቁልፉ አማራጭ የሌለው ሁሉንም ማሳታፊ የሽግግር መንግስት መመስረት ብቻ ነው። ኢትዮጵያ በጀግነት ልጆቿ ተከብራ ለዘላለም ትኖራለች በላይ ከመድረ አሜሪካ።
አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይተካለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
አንቺ ፍቅር አምባ ሲማነው ካንተ ትሽበረከ